The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 20 2012 ዓመተ ምህረት ዝግጅታችን ጀመረ።
The president has no plan. He hasn't laid out anything. He knew all the way back in
President ምንም እቅድ የላቸው ምንም ያቀዱት ነገር የለም። ካለፈው ይካቲት ጀምሮ ይህ ቀውስ ምን ያክል ከባድ እንደነበረ ያውቁ ነበር።
We got the gowns, we got the masks, we made the ventilators. You wouldn't have made
it. የሆስፒታል አልባሳትን አቅርበናል። የፊት ጭንብሎችንም አቅርበናል። የመተንፈሻ መሳሪያዎችን ወይንም ቬንቲሌተሮችን አቅርበናል። እናንተ ብትሆኑ እነዚህን የመተንፈሻ መሳሪያዎች ማቅረብ አትችሉም ነበር። አሁን ደግሞ ለክትባቱ ሳምንታት ብቻ ናቸው የቀሩን።
ከላይ የሰማችኋቸው በትላንትናው ምሽት በተካሄደው ፕሬዝዳንታዊ ምርጫ ክርክር ላይ በወቅቱ አንገብጋቢ ጥያቄ በሆነው የኮሮና ቫይረስ ጉዳይ ላይ እጩዎች የቀድሞ ምክትል ፕሬዝዳንት ጆ ባይደን እና ፕሬዝዳንት ዶናልድ ትራምፕ የተናገሩትን ነው። በእለቱ አብይ ርዕስ ዝርዝር ዘገባውን እናስደምጣችኋለን። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መስራች የሰብአዊ መብቶች ተሟጋችና የአደባባይ ምሁሩ ፕሮፌሰር መስፍን ወልደ ማርያም ስንብት።
ታዋቂው የሰብአዊ መብት ተሟጋች ፕሮፌሰር መስፍን ህይወታቸው አርፏል ባደረባቸው ህመም ምክንያት። የቀብር ስነ ስርዓታቸውን በተመለከተ ዛሬ ኮሚቴ ተዋቅሮ ያ ኮሚቴ ስራ እየሰራ ነው ያለው፣ እቅዶች እያወጣ ነው ያለው። ክብራቸውንም የሚመጥን የቀብር ስነ ስርዓት ለማድረግ ዝግጅት እየተጀምሯል።
ከቀብር አስፈጻሚ ኮሚቴዎች አንዱ አቶ ያሬድ ኃይለማርያም ናቸው። ዘገባ ይኖረናል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ የኢሰመጉ መስራች የሰብአዊ መብት ተሟጋችና የአደባባይ ምሁር ፕሮፌሰር መስፍን ወልደ ማርያም ከዚህ ዓለም በሞት ተለይተዋል። ዛሬ የተቋቋመው የቀብራቸው አስፈጻሚ ኮሚቴ ለክብራቸው በሚመጥን መልኩ በሚሰናዳ ስነ ስርዓት ሽኝታቸው ይከናወናል ብሏል። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር መስፍንን የሐሳብ ልዕልና ምልክት ሲሉ አሞግሰዋቸዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በኢትዮጵያ የኮቪድ-19 ይዞታ ዜና፣ ባለፉት 24 ሰዓታት ውስጥ 6139 ሰዎች የኮሮና ቫይረስ ምርመራ ተከናውኖላቸዋል። 784 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር አስታውቋል። 384ቱ የቫይረሱ ተጋላጮች የተገኙት አዲስ አበባ ውስጥ ነው። ኦሮሚያ ክልል 116፣ ድሬዳዋ ከተማ 84፣ ቤንሻንጉል ክልል 78፣ 40 ሰዎች በአማራ ክልል ተገኝተዋል። 26 በሐረሪ ክልል፣ 24 ሰዎች ሲዳማ፣ 6 ሰዎች በሶማሌ ክልል፣ 5 ሰዎች ደግሞ በትግራይ ክልል የተገኙ መሆናቸውን ነው የሚኒስቴሩ መረጃ የዘረዘረው። እስካሁን በቫይረሱ መጠቃታቸው በሀገሪቱ በምርመራ የታወቀው ሰዎች ብዛት 75368 ሲሆን አሁንም በቫይረሱ የታመሙ ሰዎች 42964 እንደሆኑና 31204 ሰዎች ግን ሙሉ በሙሉ ከህመሙ ያገገሙ መሆናቸውን የጤና ሚኒስቴር መረጃው ያሳያል። በተያያዘም ባለፈው የ24 ሰዓት ጊዜ ውስጥ 7 ሰዎች በኮቪድ-19 ምክንያት ህይወታቸው አልፏል። 5 ሰዎች በአዲስ አበባ፣ 1 በትግራይ ክልል፣ 1 ሰው ደግሞ በሲዳማ ክልል ህይወታቸው ያለፈ መሆኑን የሚኒስቴሩ መረጃ አክሎ አስታውቋል። በአቶ ልደቱ አያሌው ክስ የመጀመሪያ ደረጃ መቃወሚያ መርምሮ ብይን ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬም ሌላ ቀጠሮ ሰጥቷል። በአቶ ልደቱ የዋስትና ይግባኝ ላይ ትናንት የግራ ቀኝ ክርክር የሰማው በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ውሳኔ ለመስጠት ለመስከረም 26 2013 ዓ.ም የመጀመሪያ ቀጠሮ ሰጥቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ማክሰኞ ምሽት የዩናይትድ ስቴትስ የመጪው ፕሬዝደንታዊ ምርጫ ተፎካካሪዎች ፕሬዝደንት ዶናልድ ትራምፕ እና ዲሞክራቱ ተቀናቃኛቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ያካሄዱት ክርክር በንትርክና በተመሰቃቀለ ሁኔታ አልፏል። ሁለቱ ፕሬዝደንታዊ ተፎካካሪዎች መራጮቻቸውን አንዱ ሌላውን ለመሪነት ብቁ አይደለም ብለው ለማሳመን ለ90 ደቂቃ ያደረጉት ሙከራ በመዘላለፍ የታጀበ ነበር። በሀገሪቱ 205,000 ሰዎች ስለገደለው የኮቪድ-19 ወረርሽኝ፣ ስለመጪው ምርጫ ተአማኒነት፣ ፕሬዝደንቱ ለጠቅላይ ፍርድ ቤት ዳኝነት ስለመረጧቸው ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት እንዲሁም በዘር ግንኙነት ጉዳዮችና በአካባቢ ጥበቃ ጉዳዮች ዙሪያ ተከራክረዋል። ፕሬዝደንት ትራምፕ እንደ አውሮፓውያን አቆጣጠር በ2016 እና ለፕሬዝደንትነት በተወዳደሩበት በ2017 ለፌዴራሉ መንግስት የከፈሉት የገቢ ግብር ለሁለቱም አመታት $750 ብቻ ነው ያለውን በዚህ ሳምንት የወጣ የኒውዮርክ ታይምስ ጋዜጣ ሪፖርት በማጣጣል ተናግረዋል። ብዙ ሚሊዮን ዶላር ነው የከፈልኩት ሲሉም ተሰምተዋል። ባይደን ይሄን ጊዜ የለም ከአንድ መምህር ያነሰ የገቢ ታክስ ነው የከፈለው ብለዋል። የትናንት ማታው ክርክር የፓርቲ ወገንተኝነትን የተከተለ አስተያየት እየተሰጠበት ሲሆን በዚያው ልክ እንደፈለጉ በከባድ ቃላት በመወራወር መነታረክ የበዛበት የክርክሩ ሁኔታ የሰላ ነቀፋን እያስከተለ ነው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በዓለም አቀፍ የኮቪድ-19 ወረርሽኝ ዜናዎች ህንድ ከ1.3 ቢሊዮኑ ህዝቧ 6.2 ሚሊዮን የሚበልጡ የኮሮና ቫይረስ ተያዦች እንዳሏት እየተናገረች ነው። ይሁንና የሀገሪቱ የጤና ባለስልጣናት ባወጡት አዲስ ጥናት ቁጥሩ በ10 እጥፍ ሊበልጥ እንደሚችል አመልክተዋል። የህንድ የሕክምና ምርምር ተቋም ትናንት ባወጣው መግለጫ በተካሄደ ምርመራ ከ10 ዓመት በላይ ከሆኑ 15 ሰዎች ውስጥ አንዱ ከቀደመ ከተጋለጡበት የኮሮና ቫይረስ የሰውነት መከላከያ አዳብረው ተገኝተዋል ይላል። ይህ የታወቀው ካለፈው ነሐሴ አጋማሽ እስከ መስከረም አጋማሽ ድረስ በሀገሪቱ ዙሪያ ከ29,000 ሰዎች ላይ በተወሰደ የደም ናሙና ምርመራ እንደሆነም አስታውቀዋል። በምርመራው በከተሞች የድሆች አካባቢዎች ከተመረመሩት ውስጥ 15.6% የበሽታው መከላከያ በሰውነታቸው የተገኘ ሲሆን በተቀረው የከተሞች አካባቢ 8.2% ነዋሪ፣ በገጠር ደግሞ 4.4% ነዋሪ ላይ እንደተገኘ ነው የተቋሙ ኃላፊ ያስታወቁት። በኮሮና ቫይረስ ተያዦችና በበሽታው በሞቱ ሰዎች ቁጥር ህንድን የምትበልጣት ዩናይትድ ስቴትስ ብቻ ነች። ኮቪድ-19 በዓለም ዙሪያ ከ1 ሚሊዮን በላይ ሰዎች የገደለ ሲሆን ዩናይትድ ስቴትስ 205,000ን፣ ህንድ 97,000፣ ብራዚል ደግሞ 142,000ን ይዘዋል። ይበዚህ እንዳለ ዓለም አቀፉ ወረርሽኝ በመጋቢትና በሚያዝያ ወር ዩናይትድ ስቴትስ ውስጥ እጅግ ጸንቶባት በነበረችው በኒውዮርክ ከተማ በየቀኑ የሚገኙት የቫይረሱ ተያዦች ቁጥር በአሁኑ ጊዜ በ3% መጨመሩን የከተማዋ ከንቲባ ቢል ደ ብላዚዮ ትናንት አስታወቁ። ከሰኔ ወር ወዲህ የታየ ከፍተኛ አሃዝ መሆኑም ተመልክቷል። ቀደም ብሎ የከተማዋ ባለስልጣናት ብሩክሊንና ኩዊንስ ውስጥ ያሉ 8 ሰፈሮች ያለው ይዞታ አሳሳቢ መሆኑን ተናግረው ነበር ተብሏል። የዓለም የጤና ድርጅት በኮንጎ ዲሞክራሲያዊት ሪፐብሊክ የኢቦላ ወረርሽኝ እርዳታ ሰራተኞች በሆኑ የአገሩ ሰዎች ተፈጸሙ የተባሉ ወሲባዊና ሌሎችም ያልተገቡ አድራጎቶች እንመረምራለን ሲል አስታውቋል። አንድ ዓመት የፈጀ ምርመራ ያደረጉት ዘ ኒው ሂማኒቴሪያን እና ቶምሰን ሮይተርስ ፋውንዴሽን 51 ሴቶችን ቃለ መጠይቅ አድርገው ያወጡት አዲስ ሪፖርት በአውሮፓውያን ከ2018 እስከ 2020 በነበሩት ዓመታት የWHO ሰራተኞች ነን ባሉ ወንዶች ጥቃት እንደደረሰባቸው ዘርዝሯል። በተባበሩት መንግስታት ድርጅት የህፃናት እርዳታ ዩኒሴፍ፣ ሜዲሰን ሳን ፍሮንቲየር ማለት ድንበር የለሽ ሐኪሞች፣ ኦክስፋም፣ ወርልድ ቪዥን፣ IOM እና በኮንጎ ጤና ሚኒስቴር ሰራተኞችም የተፈጸሙ ያላቸውን ያልተገቡ አድራጎቶች ሪፖርቱ ዘርዝሯል። መርማሪዎቹ ያነጋገሯቸው እማኝ ሴቶች አብዛኞቹ እንዳሉት ብዙዎቹ ወንዶች ሴቶቹን መጠጥ እያጠጡ ስራ እናስቀጥርሻለን ወይም ከስራ እናስባረርሻለን በማለት በግድ ወይም በማግባባት ወሲባዊ ግንኙነት እንዲፈጽሙ አድርገዋቸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ መስከረም 20 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ፕሬዚዳንት ዶናልድ ትራምፕና የቀድሞ ምክትል ፕሬዚዳንት ጆ ባይደን በተጧጧፈውና ዘለፋ ጭምር በተለዋወጡበት በትላንቱ ማክሰኞ ምሽት የመጀመሪያው ፕሬዚዳንታዊ ክርክራቸው የፖሊሲ ሀሳቦቻቸውን አቅርበዋል። ክርክሩ የተካሄደው ለምርጫው 5 ሳምንታት ሲቀሩት ነው። 3 የቪኦኤ ዘጋቢዎች ግጭት የተሞላበት ነበር የተባለውን ክርክር አሰናድተውታል። ደረጀ ደስታ እንደሚከተለው ያቀርበዋል።
መላው ዓለም 1 ሚሊዮን በዩናይትድ ስቴትስ ደግሞ ከ200,000 በላይ ሰዎችን ሕይወት የቀጠፈው የኮቪድ-19 ጉዳይ አንዱ መነጋገሪያ ሆኗል። የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ጆ ባይደን እንዲህ አሉ።
The president has no plan. He hasn't laid out anything.
ፕሬዝደንቱ ምንም እቅድ የላቸውም። ምንም ያቀዱት ነገር የለም። ካለፈው የካቲት ጀምሮ ይህ ቀውስ ምን ያክል ከባድ እንደነበረ ያውቁ ነበር።
ፕሬዚደንት ትራምፕ ደግሞ በበኩላቸው ለችግሩ የተሳካ ምላሽ እንዲገኝ ያደረጉ መሆናቸውን ሲገልጹ እንዲህ ብለዋል።
We got the gowns, we got the masks, we made the ventilators. You wouldn't have made
የሆስፒታል አልባሳትን አቅርበናል። የፊት ጭንብሎችንም አቅርበናል። የመተንፈሻ መሳሪያዎችን ወይንም ቬንቲሌተሮችን አቅርበናል። እናንተ ብትሆኑ እነዚህን የመተንፈሻ መሳሪያዎች ማቅረብ አትችሉም ነበር። አሁን ደግሞ ለክትባቱ 8 ሳምንታት ብቻ ናቸው የቀሩን።
ባይደን ፕሬዝደንት ትራምፕ ለ20 ሚሊዮን አሜሪካውያን የጤና መድህን ይሰጣል ያሉትን ኦባማ ኬር እየተባለ የሚጠራው ተመጣጣኝ የጤና እንክብካቤ ህግ እንዲቋረጥ ይፈልጋሉ ብለዋል። ፕሬዝደንት ትራምፕ ደግሞ ህጉ ህገ መንግስታዊ አይደለም፣ ለተጠቃሚዎችም አማራጮችን የሚያሳጣ ነው ብለውታል። ባይደን በበኩላቸው እሳቸው በሚያስፋፉት ኦባማ ኬር ስር መራጮች የግላቸውን የጤና መድህን ይዘው መቀጠል ይችላሉ በማለት እንዲህ ብለዋል።
ይችላሉ፣ ያደርጉታል። በእኔ እቅድ ውስጥም ያሉ ናቸው።
ክርክሩ አንዳቸው አንዳቸውን ሳያስጨርሱ ጣልቃ መግባት የበዛበት ነበር። ብዙ ጊዜ ጣልቃ የሚገቡት ፕሬዝደንት ትራምፕ ደግሞ እንዲህ ብለዋል።
ኦባማ ኬር ጥሩ አይደለም፣ የተሻለ አድርገነዋል።
ትራምፕ ባይደን የሕክምና አገልግሎትን በመውረስ የሕዝብ ማድረግ ይፈልጋሉ በማለት ከሰዋቸዋል። ብርቱ ክርክር የቀሰቀሰው ሌላኛው ነጥብ በቅርቡ የሞቱትን የጠቅላይ ፍርድ ቤት ዳኛ ሩት ባዴር ጊንስበርግን ለመተካት ፕሬዝደንት ትራምፕ ያቀረቧቸው እጩ ነበሩ። ትራምፕ በእጩነት ያቀረቡት ወግ አጥባቂዋን ዳኛ ኤሚ ካኒ ባረትን ሲሆን እጩነታቸውን እንዲጸድቅ የተፈለገው በብዙ ክፍለ ግዛቶች መራጮች ድምጽ መስጠት በጀመሩበት ወቅት ነው። ባይደን የጊንስበርግ ቦታ መሙላት የሚችለው በሚቀጥለው ዳር የሚያሸንፈው ሰው ነው በማለት እንዲህ ብለዋል።
Have a right to have a say in who the Supreme Court nominee is.
የአሜሪካስ በጠቅላይ ፍርድ ቤቱ ዳኛ ማን መሆን እንዳለበት የመወሰን መብት አለው።
ፕሬዚደንት ትራምፕ ግን ጊዜው ምንም ይሁን ምን ክፍት የሆነውን ቦታ መሙላት የሳቸው ኃላፊነት መሆኑን ተናግረዋል።
We won the election and therefore we have the right to choose her.
ምርጫውን አሸንፈናል ስለዚህ እሳቸውን ለመምረጥ መብት አለን።
የትራምፕ የምረጡኝ ዘመቻ ኃላፊ ቲም ማርታፍ በክርክሩ ውጤት ደስተኛ መሆናቸውን ገልጸው እንደዚህ ብለዋል።
I think what viewers saw was President Trump who was in command of
ተመልካቾች ያዩት ነገር ቢኖር President Trump እያንዳንዱን የክርክር እንቅስቃሴ የተቆጣጠሩ መሆኑን ነው። እኔ እንደሚመስለኝ በአብዛኛው ባይደን ደካማ መሆናቸውንና ዙሪያውን እየተመለከቱ የሚያወያዩን ሰው እርዳታ ሲማጸኑ የተመለከትኩ ይመስለኛል።
ተንታኞች ግን በክርክሩ ማንም አሸናፊ አለመሆኑን ይናገራሉ። ከጆርጅ ሜሰን ዩኒቨርሲቲ ጄሚ ሜየር እንዲህ ብለዋል።
When Biden spoke, so many times he would get 10, 20, 30 seconds into a coherent point and then he'd be in.
Biden ሲናገሩ ብዙ ጊዜ ለ10፣ 20 እና 30 ሰከንዶች ነጥቦቻቸውን ሳያዛንፉ የሚናገሩበት እድል ያገኛሉ። ከዚያ በኋላ ግን በየመሐከሉ ጣልቃ በሚገቡት ፕሬዚደንት ትራምፕ ንግግራቸውን አሁንም ለማቋረጥ ይገደዳሉ። ስለዚህ በዚህ ፕሬዚዳንታዊ ክርክር ማን አሸነፈ ለማለት አይቻልም። ምክንያቱም ፕሬዚደንቱ በርግጠኝነት ምንም አይነት ፕሬዚዳንታዊ ክርክር እንዳይኖር አድርገዋል።
ትናንት ምሽት በሪፐብሊካን እጩ ፕሬዚደንት ትራምፕና በዲሞክራቲኩ ተፎካካሪያቸው በቀድሞ ምክትል ፕሬዚደንት ጆ ባይደን መካከል በተካሄደው ክርክር ዙሪያ ያለው አስተያየት በፓርቲዎች ወገንተኝነት የተከፈለ ነው። ይሁን እንጂ የክርክር መድረኩ ሁሉም ያለተጠያቂነት እንዳሻቸው የሚናገሩበት የሆነ መምጣቱም ጠንካራ ትችት አስነስቷል። የሪፐብሊካን ፓርቲ ብሔራዊ ኮሚቴ ሊቀመንበር ሮና መክዳንኤል እንዲሁም በትዊት ገጻቸው የሚከተለውን ብለዋል።
ለ90 ደቂቃ ፕሬዝዳንት ትራምፕ በራስ መተማመን ነበራቸው። ለምን በድጋሚ መመረጥ እንደሚገባቸው ምክንያታቸውን በሚገባ አቀርቧል። ታክስ እንዲጨመርም ያደርጋውን ስራ የሚያጠፋውንና የማህበረሰቡን የበለጠ ለአደጋ የሚያጋልጠውን የጆ ባይደን ስር ነቀል ፖሊሲዎችን በሚገባ የተቹ ይመስለኛል።
ተሰሚነት ያላቸው ዲሞክራቶችም የቀድሞ ምክትል ፕሬዚደንት ጆ ባይደንን የክርክሩ አሸናፊ በማድረግ ፕሬዚደንት ትራምፕ ለሁለተኛ ጊዜ እንዳይመረጡ አሳማኝ ምክንያት ማቅረባቸውን ተናግረዋል። ቀደም ሲል በማጣሪያው ምርጫ የዲሞክራቲክ እጩ ተወዳዳሪ ሆነው ከባይደን ጋር ተፎካካሪ የነበሩት የኒው ጀርሲው ሴኔተር ኮሪ ቡከር በትዊት ገጻቸው ላይ ባሰፈሩት ጽሑፍ የትራምፕን ንግግር ነቅፈዋል። ፕሬዚደንት ትራምፕ የነጭ በላይነትን የሚያራምዱ ወገኖችን በይፋ ማውገዙን ያልተቀበሉ ሲሆን እንዲያውም የሳቸው ደጋፊዎች እንዲሆኑ መጋበዛቸውን በክርክራቸው አመላክተዋል በማለት የኮነኑት ኮሪ ቡከር እንዲህ ብለዋል።
ዶናልድ ትራምፕ በቅጥፈታቸው በጎጠኝነታቸው ባደገኛና ግድየለሽ አመራራቸው ይህንን ሀገር አወርደዋል።
ክርክሩን የተከታተሉት በርካታ ሰዎች በሁለቱ እጩዎች መካከል የተካሄደው ክርክር መጫጫህ የበዛበት መሆኑን ተናግረዋል። ከነዚህ አንዷ የሆኑት የዋሽንግተን ፖስት ጋዜጣ የዓለም አቀፍ አስተያየቶች ኤዲተር ካረን አቲሃ ክርክሩን አገራዊ ውርደት ብለውታል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታንና ዘጋቢዎቻችንን እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መስራች የሰብአዊ መብት ተሟጋችና የአደባባይ ምሁር ፕሮፌሰር መስፍን ወልደ ማርያም ሕይወታቸው አልፏል። ዛሬ የተቋቋመው የቀብር አስፈጻሚ ኮሚቴ ለክብራቸው በሚመጥን መልኩ በሚሰናዳ ስነ ስርዓት ሽኝታቸው ይከናወናል ብሏል። ጠቅላይ ሚኒስትር አብይ አህመድ የሐሳብ ልዕልና ምልክት ሲሉ አሞግሰዋቸዋል። መለስካቸው አምሃ አጠር ያለ ዘገባ አለው።
እንደ ኢትዮጵያ ዘመን አቆጣጠር በ1922 ዓ ም በአዲስ አበባ ከተማ በ6 ኪሎ አካባቢ የተወለዱት ፕሮፌሰር መስፍን ለማርያም ዘመናዊ ትምህርታቸውን የተከታተሉት በቀድሞ ተፈሪ መኮንን ትምህርት ቤት፣ በህንድ ፑንጃብ ዩኒቨርሲቲ፣ በዩናይትድ ስቴትስ ኦፍ አሜሪካ በክላርክ ዩኒቨርሲቲ ነበረ። ፊት ቀዳማዊ ኃይለሥላሴ ዩኒቨርሲቲ፣ ኋላ ደግሞ አዲስ አበባ ዩኒቨርሲቲ ሲያስተምሩ የኖረው በ1983 ዓ ም በጡረታ እንደተገለሉ ይነገራል። በዩኒቨርሲቲ ቆይታቸው ኢንትሮዳክሽን ቱ ኢትዮጵያን ጂኦግራፊ በሚል ርዕስ በኮሌጅ ደረጃ ማስተማሪያ መጽሐፍም በማስተማር ዘመናቸው ጽፈዋል። ለብዙ ዓመታትም አያሌ ተማሪዎች ተምረውበታል። ስማቸውን ለመጪዎቹ ትውልዶችና ዘመናት ተሸክሞ የሚኖረውን ስራቸውን የሰሩትም ከዚህ በኋላ ነው። ኢህአዴግ ኢትዮጵያን ከተቆጣጠረበት ማግስት ጀምሮ በ1984 ላይ የኢትዮጵያ ሰብአዊ መብቶች ጉባኤን ከሌሎች መሰል ጓደኞቻቸው ጋር መሠረቱ። ለአያሌ ዓመታትም ይህን ድርጅት ሲመሩ ቆይተዋል። ፕሮፌሰር መስፍን የማይታክቱ ሠራተኛ፣ የማይፈሩ የሰው ልጆች መብቶች ታጋይ እንደሆኑ ቀድሞም አሁንም አያሌ ሰዎች ይመሰክሩላቸዋል። ዛሬም የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ሲሉ አሞግሰዋቸዋል። የሐሳብ ልዕልና ምልክት፣ የሰላማዊ ትግል አርአያ፣ ላመኑበት ነገር እስከ መጨረሻው ሞጋች፣ ላመኑበትም እውነት ብቻ የሚቆሙት ፕሮፌሰር መስፍን ወልደማርያም በማረፋቸው ጥልቅ ሐዘን ተሰምቶኛል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ጠቅላይ ሚኒስትር አብይ ያስተላለፉት የማጽናኛ መልእክት። ፕሮፌሰር መስፍን ወልደማርያም በአንድ ወቅት ለቪኦኤ በሰጡት ቃል አገርን የሚያድን ውይይት፣ መነጋገር እንደሆነም የማይሞት መልእክት አስተላልፈዋል።
እንደሚመስለኝና እንደሚገባኝ ከባለስልቱ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት 40 ዓመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብፅ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን፣ ማስተዋል እንችላለን። ይሄ ነገር እዚህ አይደርስም፣ እዚህ አይመጣም። የኢትዮጵያ ሕዝብ ዝም ብሎ አጥብቶ እስከዘላለም ይቆያል ብሎ መገመት በፍጹም አይቻልም። እነዚህ ሁሉ እያካባቢያችን ከራሳችንም ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርፊያ፣ ጥላቻ የትም አያደርስም፣ ቁልቁለት ነው። ዳገቱን በተቻለ መጠን የቧጠጥንም ቢሆን ለመውጣት መሞከር አለብን። ኢትዮጵያን የኢትዮጵያን ህዝብ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያድናቸው ህዝባችን ካየነው መከራ፣ አስቸጋሪ ውርደት፣ ውድቀት ሊያድናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር ጀመር ነው። ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው እንጂ።
ሰሞኑን በህይወታቸው ዙሪያ ሰፋ ያለ ዝግጅት ይዘን እንቀርባለን። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል በዛሬው ዕለት ህይወታቸው ያለፈው ፕሮፌሰር መስፍን ወልደማርያም ለህይወታቸው ማለፍ ምክንያት ኮቪድ-19 መሆኑ ታውቋል። ፕሮፌሰር በቤት ውስጥ የምታግዛቸው ልጅ በኮቪድ-19 መያዟ ከታወቀ በኋላ እርሳቸው ምርመራ ሲደረግላቸው በቫይረሱ መያዛቸው ስለተረጋገጠ ወደ ቅዱስ ጳውሎስ ሚሊኒየም ሜዲካል ሆስፒታል ተወስደው በዚያው ተኝተው እንዲታከሙ ተደርጎ እንደነበረ የቅርብ ቤተሰብና ከቀብር አስፈጻሚ ኮሚቴዎች አንዱ የሆኑት ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ለአሜሪካ ድምጽ ገልጸዋል። በኋላም በዚያው ሆስፒታል 11 ቀናት የህክምና ክትትል ሲደረግላቸው ቆይቶ ትላንት ማክሰኞ ምሽት 5 ሰዓት አካባቢ ህይወታቸው አልፏል። ፕሮፌሰር መስፍን ለክብራቸው በሚመጥን መልኩ የቀብር ስነ ስርዓታቸውን ለማከናወን ዝግጅት እየተደረገ መሆኑን አቶ ያሬድ ገልጸዋል። በስልክ አጠር ያለ ቆይታ አድርገን ነበር።
ዛሬ እንግዲህ ያው ታዋቂው የሰብአዊ መብት ተሟጋች ፕሮፌሰር መስፍን ህይወታቸው አርፏል ባደረባቸው ህመም ምክንያት። የቀብር ስነ ስርዓታቸውን በተመለከተ ዛሬ ኮሚቴ ተዋቅሮ ያ ኮሚቴ ስራ እየሰራ ነው ያለው፣ እቅዶች እያወጣ ነው ያለው። ክብራቸውንም የሚመጥን የቀብር ስነ ስርዓት ለማድረግ ዝግጅት እየተጀምሯል። በዛ ላይ ልጆቻቸው በተለይም ሁለቱ ልጆቻቸው ከሀገር ውጪ ስላሉ እና ወደ ኢትዮጵያ የሚመጡት በየዊኬንዱ ተብሎ ስለሚጠበቅ የእነሱንም መምጣት ታሳቢ በማድረግ በቀጣዮቹ ቀናቶች ከሚቀጥለው ሳምንት መጀመሪያዎቹ ላይ የቀብር ስነ ስርዓታቸው ይፈጸማል። የት እንደሚደረግ ትክክለኛ ቀኑን ሰዓቱን በተመለከተ ዝግጅቱን ጉዳይ በኃላፊነት የወሰደው ኮሚቴ ለመገናኛ ብዙሃንም ለህዝብም ታሰቡትን ዝግጅቶችና ቀኑን ሰዓቱን ቦታውን ይፋ ያደርጋል።
አቶ ያሬድ፣ እንግዲህ የኢትዮጵያ መንግስት የቀብር ስነ ስርዓታቸውን በተመለከተ የቀብር ስነ ስርዓት አፈጻጸሙን በተመለከተ በተለየ ሁኔታ ሊደረግ የሚችልበትን መንገድ ከኢትዮጵያ መንግስት በኩል ኮሚቴውን ያነጋገረ አካል አለ?
አዎ፣ ከመንግስት በኩል ከአዲስ አበባ መስተዳድርም በተለያየ ደረጃ የሚገኙ የመንግስት ባለስልጣናትም የኮሚቴውን ሰብሳቢ የሆኑትን ሰዎች በማነጋገር እስካሁን ድረስ ሙሉ ድጋፋቸውን እየሰጡ ነው። የቀብር ስነ ስርዓታቸውን በአማረ መልኩ ለሀገር ያበረከቱትን አስተዋጽኦ በሚመጥን መልኩ እንዲካሄድ በመንግስት በኩል የአስፈላጊውን ድጋፍ ሁሉ ሊያደርጉ ዝግጁ መሆናቸውን ጭምር በኮሚቴው ሰብሳቢ በኩል ገልጸውልናል። እና ያው ይሄ የቀብር ስነ ስርዓታቸው የመንግስት ድጋፍ ጭምር ተደርጎበት እንደሚካሄድ እሱን በእርግጠኝነት መናገር ይችላል።
ፕሮፌሰር መስፍን ወልደ ማርያም የታወቁ የአደባባይ ምሁር፣ የሰብአዊ መብት ተሟጋች ናቸው። እንደምናውቃቸው ከትልቁም ሰው ከወጣትም ከሁሉም ጋር ሀሳባቸውን በግልጽ ፊት ለፊት በመናገር የሚታወቁ አንጋፋ ምሁር ናቸው። በዛው መጠንም ደግሞ ፕሮፌሰር መስፍን በህይወት እያሉ የተለያዩ ነገሮችን በተመለከተ ፍጻሜያቸውን ስንብታቸውንም በተመለከተ ኑዛዜዎችን አስቀምጠዋል ተብሎ የሚነገሩ ነገሮች ነበሩና እነሱስ በዚህ የቀብር አፈጻጸማቸው ላይ ቦታ የሚያገኙበት ሁኔታ ይኖር ይሆን? ወይም ኮሚቴው ይህንን ያየው የተመለከተው ነገር አለ?
እንግዲህ የኑዛዜ ነገር ሁልጊዜ ለቤተሰብ ነው የሚተወው። ኑዛዜ ሲናዘዙም አንድ ሰው ቀብሩንም ሌሎቹንም ነገሮች ቤተሰብና በቅርብ ያሉ ሰዎች የሚችሉትን እንዲያደርጉ በማሰብ ነው እና ምን ተናዘዙ፣ የቀብር ስነ ስርዓታቸው በምን መንገድ እንዲፈጸም ፈለጉ የሚለውን ቤተሰብና ኮሚቴው እየተነጋገረበት ነው ያለው። ያንንም ጭምር በይፋ ወደፊት በሚወጣው ለሚዲያዎች ለመገናኛ ብዙሃን በሚገለጸው አግባብ አዘጋጅ ኮሚቴው ከቤተሰብ ጋር ከተማከረ በኋላ ምንድነው የተናዘዙት፣ ምንድነው የሚደረገው የሚለውንም አብሮ ምናልባት በቀጣዮቹ ቀኖች ውስጥ ይፋ ያደርጋል እና እዛ ውስጥ ብዙ ዝርዝር አሁን ባለው ደረጃ ለመግባት አልችልም። ግን ምንም ጥያቄ የለውም እሳቸው ያሰቡት የፈቀዱት ነገርም እንደሚደረግ ተስፋ አለኝ። ይሄንን አሁን በዚህ ሰዓት ልልሽ የምችለው ሲሆን ይሄንን ብቻ ነው።
ስለዚህ አሁን የሚነግሩኝ ዞሮ ዞሮ ከሰኞ በኋላ ባሉት ቀናት ውስጥ የቀብር ስነ ስርዓታቸው እንደሚፈጸም በጊዜያዊነት እንደተያዘ ነው?
አዎ፣ በእርግጠኝነት መናገር የምችለው ቀብሩ ከሰኞ በፊት አይፈጸምም። ከሰኞ በኋላ በትክክል ቀኑን ሰዓቱን ቦታውን ግን ኮሚቴው ልክ እንደወሰነ ያሳውቃል። ከሰኞ በፊት እንደማይፈጸም ግን እሱን እርግጠኛ ሆኜ እሱን መናገር እችላለሁ።
በጣም አመሰግናለሁ አቶ ያሬድ፣ እግዜር ይስጥልን ለጊዜዎት።
እኔም እግዚአብሔር ይስጥልኝ። በዚህ አጋጣሚ ወዳጅ ዘመዶቻቸውን፣ ልጆቻቸውን፣ አፍቃሪዎቻቸውን በጠቅላላ እግዚአብሔር ጽናቱን እንዲሰጣቸው እኛለው። እግዜር ይስጥልኝ ሲሆናል
የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ፕሮፌሰር መስፍን ወልደ ማርያም በአሜሪካ ድምጽ በተለያዩ ጊዜ ብዙ ቃለ ምልልሶችን ሰጥተዋል። በሕይወት ዘመናቸው ያበረከቱትን አስተዋጽኦ የሚያስታውስ ሰፋ ያለ ዝግጅት በሌላ ጊዜ እናስደምጣችኋለን። አሁን ወደ ተከታዩ ዘገባ እንለፍ። በአቶ ልደቱ አያሌው ክስ የመጀመሪያ ደረጃ መቃወሚያ መርምሮ ብይን ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬም ሌላ ቀጠሮ ሰጠ። በአቶ ልደቱ ዋስትና ይግባይ ላይ ትላንት የግራ ቀኝ ክርክር የሰማው በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ውሳኔ ለመስጠት ለመስከረም 26 2013 ዓ.ም ተመረጠ የመጀመሪያ ቀጠሮ ሰጥቷል። ሙክታር ጀማል ዝርዝራለው።
የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ህገወጥ መሳሪያ ዝውውር አዋጅ ቁጥር 1176 ህዝባር 2012 አንቀጽ 22 ህዝባር 3ን ተላልፏል ብለው በአዳማ ችሎት የቀረቡት አቶ ወልደቱ አያሌው ክስ መዝገብ ለዛሬ የቀረበው የክስ መቃወሚያዎች አግባብነት ካለው ህግ ጋር መርምሬ ትዛዝ ለመስጠት ጊዜ ይሰጠኝ ብሎ ፍርድ ቤቱ በጠየቀው መሰረት ነው። በመስከረም 12/2013 መርምሬ ትዛዝ ለመስጠት በቂ ጊዜ አላገኘውም ብሎ የነበረው ፍርድ ቤት በዛሬው ቀጠሮ መዝገቡ ለምርመራ አስቀድሞ ስላልወጣና ዛሬ ለችሎት የቀረበ በመሆኑ ይህም የፍርድ ቤቱ አሰራር ችግር መሆኑን በመግለጽ ይቅርታ የጠየቁት የችሎቱ ዳኞች በቂ የምርመራ ጊዜ ለማግኘት ሲባል እና በአቶ ልደቱ ጠበቆች በኩል በቀረበው የክስ መቃወሚያዎች ላይ ብይን ለመስጠት እንደገና ለመስከረም 28 2013 ቀጠሮ ተሰጥቷል። በትላንትናው ዕለት በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት በታገደው የአቶ ልደቱ አያሌው ዋስትና ላይ ክርክር ለማድረግ የተቀጠረው ችሎት ግራ ቀኙን ክርክር ሰምቷል። የኦሮሚያ ጠቅላይ አቃቤ ሕግ በዋስትና ሂደቱ ላይ ሁለት መቃወሚያዎችን አቅርቧል። አቶ ልደቱ ለሕክምና ውጪ አገር ከሄዱ ሊጠፉ ስለሚችሉና ከእስር ቤት ከተለቀቁ የፖለቲካ ሰው ከመሆናቸው አንጻርነት ደጋፊዎች ስላላቸው መረጃ ሊያሸሹ ስለሚችሉ የዋስትና መብታቸው እንዳይጠበቁ ሲል ለፍርድ ቤቱ መከራከሪያውን አቅርቧል። የአቶ ልደቱ አያሌ ጠበቆች በበኩላቸው አቶ ልደቱ ባለፈው ዓመት የልብ ቀዶ ሕክምና አድርገው በአመቱ እንዲመለሱ ቀጠሮ የተያዘላቸውና የአስም ህመምተኛም ስለሆኑ በቀጠሯቸው ተገኝተው መታከም ባለመቻላቸው ጤናቸው አደጋ ውስጥ መሆኑን ገልጸዋል። የህመም ደረጃቸው ደግሞ ለኮሮና ወረርሽኝ ከፍተኛ ተጋላጭ የሚያደርግ በመሆኑ ከእስር ቤት ውጪ ሆነው ክሳቸውን እንዲከታተሉ ጠይቀዋል። በዋስትና ከተፈቱ መረጃ ያሸሻሉ ለተባለው መቃወሚያ መሳሪያውንም ጨምሮ ሁሉም መረጃ በእጃቸው እያለ ሊደበቅ የሚችል መረጃ የለም ብለዋል የአቶ ልደቱ ጠበቆች። አቶ ልደቱ በማከልም ራሳቸው ለፍርድ ቤቱ እንዳስረዱት መንግስት ራሱ ባስታጠቀኝ መሳሪያ ህገወጥ ነው ብሎ ከሶኝ ሲያበቃ በ100,000 ብር ዋስትና እንድፈታ ፍርድ ቤት ከፈረደልኝም በኋላ አላግባብ ታስሬ ይገኛለሁ ሲሉ ለፍርድ ቤቱ አስረድተዋል። እኔ ከዚህ ቀደምም ውጭ አገር ሄጄ ሕክምና ተከታትዬም ይሁን በሌላ ጉዳይ ወደ ሀገሬ በሰላም መመለሴ በቂ ሪከርዶች አሉኝ ያሉት አቶ ልደቱ አሁን ከሀገር የምሸሽበት ምክንያት የለኝም ብለዋል። ፍርድ ቤቱ የግራ ቀኙን ክርክር ከሰማ በኋላ የዋስትና ጉዳይን በተመለከተ ውሳኔ ለመስጠት ለመስከረም 26 2013 ቀጠሮ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤቶቻቸው ወሰኑ። ውሳኔውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምጽ በስልክ አስታውቀዋል። በዞኖቹ ከመነገረው ውጪ በፌዴራል መንግስትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር ግን የለም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የደቡብ ምዕራብ ኢትዮጵያ ክልል በሚል ይደራጃሉ የተባሉ ዞኖች የከፋ፣ የዳውሮ፣ የሸካ፣ የበንች ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳ ህዝቦች ናቸው። ዞኖቹ በምክር ቤቶቻቸው በአንድነት ለመደራጀት በሙሉ ድምጽ መወሰናቸውም ተሰምቷል። የከፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ሊከለሽ ጌቱ እንዳሉት የከፋ ዞን ምክር ቤት ከአጎራባች 5 ዞኖችና ከአንድ ልዩ ወረዳ ጋር በክልል ለመደራጀት ወስኗል።
ከምክር ቤቱ ውሳኔ ባለፈ ህዝቡ ምን ይላል የምለውን በየደረጃ ህዝብን የሚወክሉ አካላትን በመጥራትም ህዝብ ጋር በመውረድም ሲያነጋግሩ ቆይተዋል። የመጀመሪያ አማራጭ ያው በራስ ራስን የማስተዳደር ጥያቄ ነበር። እሱ ያው ሳይሆን ሁለተኛ አማራጭ የተቀመጠው አንድ አካባቢ የሚኖሩ ህዝቦች ቢያንስ ደቡብ ክልልን በሶስት ቦታ አራት ቦታ በሚል የተቀመጠ አቅጣጫ ተይዞ ከዚህ ቀደምም በየደረጃ ህዝቡ ተወያይቶ የመጀመሪያ አማራጭ ካልተሳካ እነዚህ 5 ዞኖችና አንዱ ልዩ ወረዳ በባህል ቋንቋ፣ በተለያዩ ነገሮች ማህበራዊ ትስስር ጠንካራ ግንኙነት ያላቸው በኢኮኖሚ እንቅስቃሴ ደረጃ፣ በማህበራዊ እንቅስቃሴ ደረጃ፣ በፖለቲካ እንቅስቃሴ ደረጃ ተመሳሳይነት ያላቸው በጋብቻ፣ በሌሎች ነገሮች የተሳሰሩ ህዝቦች ስለሆኑ አንድ ላይ ብንደራጅ የምንፈልገውን የልማት ጥያቄያችን፣ የመልካም አስተዳደር ጥያቄያችን በቅርበት ይመለስልናል በሚል የከፋ ዞን ምክር ቤት በሙሉ ድምፅ ያጸደቀበት አግባብ ነው ያለው።
ከዚህ በፊት የከፋ ዞን ብቻውን በክልልነት እንዲደራጅ ወስኖ የነበረውን ውሳኔ ትላንት በተካሄደው 4ኛ ዙር 8ኛ ዓመት 4ኛ አስቸኳይ ጉባኤ ምክር ቤቱ አሻሽሎታል። የዳውሮ ዞን ምክር ቤትም ተመሳሳይ ውሳኔ ማስተላለፉን የዞኑ ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገሉ ተናግሯል። ነባራዊ ሁኔታን ታሳቢ በማድረግ ፍትሐዊ የኢኮኖሚ ማህበራዊና ፖለቲካዊ ተጠቃሚ ለመሆን ተቀራራቢ መልካም ድራዊ አቀማመጥና ተመሳሳይ ስነ ልቦና ካላቸው ዞኖችና ልዩ ወረዳ ጋር በመስማማት ክልል ለመመስረት አማራጭ ሀሳብ ቀርቦ ከስምምነት ተደርሷል ነው ያሉት።
በዞን ምክር ቤቱ በትላንትናው ዕለት ባካሄድነው ጉባኤ ህዝባችን ቀደም ሲልም ያመነ ህዝብ ስለሆነ ህዝብ ተወካዩ በትክክል ይህን ጉዳይ ተቀብሎ ወስዶ ከደቡብ ምዕራብ ህዝቦች ጋራ በጋራ እንደራጅ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቀሜታችንን በጋራ አስጠብቀን እንሄድ እንችላለን። ማህበራዊ ስራችን፣ ስነ ልቦናችን አንድ ስለሆነ ከነዚህ ህዝቦች ጋር ብንደራጅ በጋራ መልማት እንችላለን የሚል ሀሳብ በመውሰድ ትላንትና ወስኗል።
በሌላ በኩል የዳውሮ ዞን ዋና አስተዳዳሪ አቶ ተክላይ በዛብህ ዳውሮ ከነዚህ መዋቅሮች ጋር አንድ ክልል ሆኖ ለመደራጀት ምክር ቤቱ በሙሉ ድምፅ በወሰነው ውሳኔ ላይ ቀደም ሲል የዞኑ ህዝብ እንደተወያየበት ለቪኦኤ በስልክ ተናግሯል።
የዳውሮ ህዝብ ከምክር ቤት አስቀድሞ በተለያየ ማህበራዊ መሰረት ይወክላሉ የተባሉ ሰዎች በተለያዩ ጊዜ ተሰብስቦ ተወያይቶበታል። አንደኛ እሱ ነው። ሁለተኛ ደግሞ ቀጣይ የህዝብ ድምፅም የሚሰጥበትና ሁሉም ህዝብ የሚሳተፍበት ነው የሚሆነው። ከዚህ በፊት ግን ተደጋጋሚ የሆኑ ውይይቶች ተካሂዶበታል።
እነዚህ አካባቢዎች በአንድነት ብደራጁ ሊኖር የሚችለውን ጥቅም እንዳጤኑና ይህንን መሰረት በማድረግ እዚህ ውሳኔ ላይ መድረሳቸውም ገልጠዋል። ወይዘሮ ሊከለሽና አቶ ተክለ በቀጣይ ስለሚኖረው ሂደትም ገልጠዋል።
ቀጣይ የሚሆነው እዚህ ውሳኔ ምርጫ ቦርድ በኩል ይደራጃል። ድምፅ ሁሉም ህዝብ ይሳተፍበታል። ሁሉም 6 መዋቅር 5 ዞንና አንድ ልዩ ወረዳ ህዝብ ድምፅ ሪፈረንደም ይካሄዳል። በክልል እንደራጃለን የሚለው ከዛ በኋላ ተረጋግጦ ከመሰረታዊ የሆኑ ህገ መንግስትና ሌሎች ህጎች መውጡና ለህዝብ ትችት የሚደርጉ ይሆናል።
እነዚህ 5 ዞኖችና አንድ ልዩ ወረዳ በአንድ ክልል ሲደራጁ ከአንድ በላይ መቀመጫ እንደሚኖራቸው፣ ነገር ግን መቀመጫዎቹ በውይይት የሚወሰን መሆኑን አቶ ተክሌ ተናግረዋል።
በተለያየ ክላስተር ተከፋፍሎ የሌሎች ሀገራትንም ተሞክሮ በተከተለ መልኩ በገለልተኛ አካል ታይቶና ተጠንቶ ለህዝብ ውይይት ቀርቦ ህዝቡ ከተወያየበት በኋላ ክላስተራሊ የተበታተነ ሁለትና ከዛ በላይ ማዕከላት ይኖሯል።
የዳውሮ ዞን ምክር ቤት ዋና አፈ ጉባኤም ወይዘሮ ፀሐይ ገሉ የምክር ቤቱን ውሳኔ ለፌዴሬሽን ምክር ቤት የማንነት ጉዳይ ቋሚ ኮሚቴ ማስገባታቸውን ለአሜሪካ ድምጽ ተናግሯል።
እኛ ብቻ ሰነን ሁላችንም የደቡብ ምዕራብ ከአንድ ሸካ የሚባል ዞን አልደረሰም። ከዛ ውጭ በአጋጣሚ ያው ባለፈው መድረክ ላይም በጋራም ስለተግባባን በአንድ ቀን ነው የወሰነው። ሁሉም 6 መዋቅር በአንድ ቀን የወሰነው። አሁን ደግሞ አምጥተን ስናስገባም በአጋጣሚ መንገድ ላይ ሩቅ ያሉ ሸካ እስካሁን ያልገቡ እስካሁን ገብቶ ሊሰጡ ይችላሉ ብዬ አስባለሁ። ቀሪዎቻችን አምስታችን በጋራ ወስደን ፌዴሬሽን ምክር ቤት ማመንነት ጉዳይ ቋሚ ኮሚቴ በትክክል ያቀረብንበትና ቋሚ ኮሚቴው ደግሞ ያው ለምክር ቤቱ አቅርቦ መሄድ ያለበትን ሂደት ከዚህ በኋላ እንደሚሄድ ውሳኔውን አስገብተን የመጣ ነው።
በዞኖቹ ከሚነገረው ውጪ በፌዴራል መንግስትም ሆነ በፌዴሬሽን ምክር ቤት ስለ አደረጃጀቱ የተባለ ነገር የለም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ዲሞክራሲ በተግባር የትግራይ ክልል ምክር ቤት በክልሉ ምርጫ ወንበር ላገኙ ፓርቲዎች ያለ ድምጽ እንዲሳተፉ 15 ወንበሮች በምክር ቤቱ እንዲኖሩ ባለፈው ሳምንት ወስኗል። ውሳኔውን የትግራይ ነጻነት ፓርቲና አሲምባ ዲሞክራሲያዊ ፓርቲ ተቀብለውታል። ሳልሳይ ወያኔ ትግራይ ደግሞ የክልሉ ዲሞክራሲያዊ ሂደትን የሚያዳክም ነው በማለት ተቃውሞታል። ባይቶና ፓርቲ ደግሞ በዚህ ሳምንት መጨረሻ በሚያካሂደው ስብሰባ የመጨረሻ አቋሙን እንደሚያሳውቅ ተናግሯል። ሙልጌታ ጽብሃ ዝርዝር አለው።
የትግራይ ክልል ምክር ቤት ባለፈው ሳምንት ባካሄደው ጉባኤ በምርጫ ተሳትፎ ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምጽ በ15 ወንበሮች እንዲሳተፉ የቀረበ አዋጅ በአብላጫ ድምጽ አጽድቋል። በጸደቀው አዋጅ መሰረት ባይቶና በድምጽ ካሸነፈው አንድ ወንበር በተጨማሪ 7 ወንበሮች ያለ ድምጽ እንዲያገኝ፣ የትግራይ ነጻነት ፓርቲ 5 ወንበሮች፣ ሳልሳይ ወያነ ትግራይ 2 ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ 1 ወንበር ያለ ድምጽ እንዲያገኝ ተወስኗል። የትግራይ ነጻነት ፓርቲ በምርጫው ወንበር እንዲኖረው አቅዶ መንቀሳቀሱ የገለጹት የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም፣ ሆኖም ግን ህዝብ ባለው ስጋት እንዲሁም የገዢው ፓርቲ የታችኛው መዋቅር አመራሮች ህዝብ በነጻነት እንዳይመርጥ ስላደረጉ ወንበር ሳናገኝ ቀርተናል ብለዋል። የትግራይ ክልል ምክር ቤት በአምስት ወንበሮች ያለ ድምጽ እንድንሳተፍ የወሰነውን ተቀብለናል፣ ሀሳባችንም ለማስተዋወቅ ይረዳናል ብለዋል ዶክተር ደጀን።
አሁን ያለ ድምጽ በምክር ቤት ውስጥ ተሳተፉ ተብለናል። ይሄ ምን ማለት ነው? ህግ ይጣሳል? የትግራይ ዴሞክራታይዜሽን ፕሮሰስ ይጎዳል አካሄዱ? ይሄ ሁሉ አይተናል። እኛ የናጽነት ታጋዮች ነን። ሀገረ ትግራይ መመስረት ነው ዋናው አላማችን። ስለዚህ የተሰጠን ያለ ድምጽ የመሳተፍ እድል ብንጠቀምበት የሚሰናከል የዴሞክራሲ ፕሮሰስ አለ? የለም። ይልቅ የሚጠቅመው ይሆናል። የተሰጠን እድልስ በምጽዋት ነው ወይስ በአዋጅ በህግ ነው የተሰጠን? ለዚህ የሚሆን ህግ አዋጅ ወጥቶ ነው ግቡ እየተባለ ያለ። ስለዚህ በድምጽ ለመሳተፍ የሚያስችል የህዝብ ድምጽ ያስፈልጋል፣ አላገኘንም። ሐሳብህን ለመሸጥ ደግሞ መድረክ ያስፈልጋል፣ መድረክ አግኝተናል። ይህንን መድረክ እንጠቀምበታለን። ይሄ ለእኛ ትልቅ እድል ነው ሐሳባችን ለመሸጥ።
ወደ ምክር ቤቱ ያለ ድምጽ መግባት የገዢው ፓርቲ ስራዎች ማጀብ ነው የሚል ሐሳብ ይነሳልና በዚህ ያለውት አስተያየት ምንድን ነው ለሚለው ጥያቄ ዶክተር ደጀን ሲመልሱም ገዢው ፓርቲ ለጥቅሙ አስቦ ይህ በምክር ቤት እንዲወሰን አድርጎ ሊሆን ይችላል፣ እኛም ውሳኔው ለጥቅማችን እናውለዋለን ብለዋል።
ህወሓት ዴሞክራሲያዊ እንዳይመስል እኮ አይደለም አላማችን። ከሆነማ ይሁን ዴሞክራሲያዊ ቢሆንልና አገራችን ቢያመጣ ምን ችግር አለው? አላማችን አገር ነው። ስለዚህ ህወሓት ለራሱ ሲል ነው ያደረገው ሊሆን ይችላል። ለራሱ ሲል ያደረጋት ነገር ክፍተቷን ተጠቅመን ለራሳችን አላማ እንጠቀምበታለን። እኛ ደግሞ ነው የራሳችን አላማ ኮምፕሮማይዝ አድርገን ለህወሓት አላማ እንዲውል አናደርግም። አላማችን ድምጻችን ለህዝብ ማሰማት ነው። ይሄ መድረክ ይጠቅመናል፣ እናደርገዋለን።
የትግራይ ነጻነት ፓርቲ አባላት ምክር ቤት በሚገቡበት ጊዜ እንደ ሌሎች የምክር ቤት አባላት ህዝብ የመሰብሰብና ከመንግስት አመራሮችም መረጃ የማግኘት መብት እንዲከበርላቸው መጠየቃቸውም ዶክተር ደጀን ገልጸዋል። ተመሳሳይ አቋም በመያዝ አሲምባ ዲሞክራሲያዊ ፓርቲ የምክር ቤቱ ውሳኔ እንደሚቀበል ገልጿል። በወጣው ህግ መሰረት ያለ ድምጽ 2 ወንበር ያገኘ ሳልሳይ ወያነ ትግራይ የምክር ቤቱ ውሳኔ ህግ የሚጥስና የትግራይ ዲሞክራሲያዊ ጉዞ የሚያደናቅፍ ነው በማለት ተቃውሞታል። የፓርቲው የህዝብና ሚዲያ ግንኙነት ኃላፊ አቶ ክንፈ ሐዱሽ ሳልሳይ ወያነ ውሳኔው ለትግራይ የዲሞክራሲ ሂደት በተግባር ይሁን አስተሳሰብ አዎንታዊ ድርሻ የማያበረክት ውድድርን የሚያጠፋ ነው ብሎ ያምናል ብለዋል።
የትግራይ ዲሞክራታይዜሽን ወንበር በመስጠት ያለ ድምጽ ወንበር በመስጠት ለተፎካካሪ ፓርቲዎች በመስጠት አይደለም የትግራይ ዲሞክራሲያሽን የሚረጋገጠው። የትግራይ ዲሞክራሲያሽን የሚረጋገጠው በፓርቲዎች መካከል የሚካሄድ እውነተኛ የሆነ ፉክክር ነው። እውነተኛ ፉክክር እንዲካሄድ ደግሞ ፖለቲካ ምህዳሩ መስፋት አለበት። በገዢው ፓርቲ በኩል የሚካሄደው ጫና መቀነስ አለበት ወይም መጥፋት አለበት። ስለዚህ በአጠቃላይ ዲሞክራሲያዊ የሆነ ስርዓት ነው መገንባት ያለብን። በስርዓት ነው ፎከስ ማድረግ ያለብን እንጂ በውጤቱ አይደለም። ምክንያቱም ይህንን ውጤት ያገኘ ነው የፕሮሰሱ ውጤት ነው። ፕሮሰሱ ጥሩ ስላልነበረ ነው በጣም የተፈካካሪ ፓርቲዎች ዝቅተኛ ውጤት ያገኙት ማለት ነው። ስለዚህ ፕሮሰሱ ስርዓቱ ማስተካከል ነው እንጂ ውጤቱ ላይ በመስራት አይደለም የትግራይ ዲሞክራታይዜሽን ሊረጋገጥ የሚችለው።
አዲስ የወጣ ህግ ወደ ኋላ ተመልሶ ካሁን በፊት ለተካሄደው ምርጫ አይሰራም በሚል አቋምም ውሳኔው አንቀበለውም ብለዋል።
ህግ ደግሞ ወደ ኋላ ተመልሶ አይሰራም እንደሚታወቀው። ስለዚህ አሁን ያለውን የተመሰረተውን መንግስት ቅድም ብሎ ሐምሌ አካባቢ የወጣው በወጣ ምርጫ አዋጅ መሰረት ተደርጎ ነው ይህን መንግስት የተመሰረተው። አሁን አዲስ አዋጅ አውጥተን ቀደም ብሎ ለተካሄደው ምርጫ እንዲሰራ ማድረግ ያቻለ ማለት ነው። ምክንያቱም ህግ ወደ ኋላ ተመልሶ ስለማይሰራ አሁን የተደረገው ነገር ግን ይህንን መሰረታዊ የሆነ የህግ ፕሪንሲፕል የሚቃረን ነው ማለት ነው።
የምርጫ ስርዓቱ ከመጀመሪያውም እንዲስተካከል ፓርቲያቸው ሐሳብ አቅርቦ እንደነበር ገልጸው ይህ ግን ገዢው ፓርቲ ስላልተቀበለው በምክር ቤት አልጸደቀም ብለዋል። ወደፊት የምርጫ ስርዓቱ መስተካከል አለበት እንጂ ላለፈ ምርጫ አዲስ ህግ በማውጣት ሊተገበር አይገባም ብለዋል። በክልሉ በድምጽ ካሸነፉ አንድ ወንበር በተጨማሪ 7 ወንበሮች ያለ ድምጽ እንዲሳተፍ የተወሰነለት ባይቶና ፓርቲ በጉዳዩ ላይ የመጨረሻ ውሳኔ ለመስጠት ቀጣይ ቅዳሜና እሁድ እንደሚሰበሰብ ያገኘ ነው መረጃ ያሳያል። ሆኖም አንዳንድ የፓርቲው አመራሮች ውሳኔውን እንደማይቀበሉት በማህበራዊ ሚዲያ እየገለጹ ይገኛሉ። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን እናመሰግናለን። ተከታዩ መሰናዷችን ሴቶችና ቤተሰብ ይሆናል። ህጻናትና ሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመቀነስ በተለይም ህጻናት ልጆች ጥቃት ሲደርስባቸው ችግሩን ተረድቶ ለእድሜያቸው በቀረበ መልኩ ለመነጋገር እንዲሁም አስፈላጊ ወደሆኑ የፍትህና የጤና ተቋማት እንዲሄዱ የሚያግዝ በነጻ የሚታደል ከለላ የተሰኘ የመመሪያ መጽሐፍ ከአንድ ወር በፊት ይፋ ሆኗል። ይህ መመሪያ በተለይም ደግሞ ወላጆች፣ አሳዳጊዎችና መምህራን እንዲገለገሉበት ታስቦ የተዘጋጀ መሆኑን በበጎ ፈቃደኝነት ይህንን ጽሑፍ ያዘጋጀችው ሰላም ሙሴ ለአሜሪካ ድምጽ ተናግራለች። ኤደን ገረመው ሰላም ሙሴን አነጋግራ ተከታዩን ዘገባ አሰናድታለች።
ህጻናት ልጆች ጾታዊ ጥቃት ሲደርስባቸው እንዴት ነው ማነጋገር ያለብን? ቀጥሎስ ወዴት መውሰድ ይኖርብናል? ለሚሉት ጥያቄዎች ምላሽና የተለያዩ በልጅነታቸው ጾታዊ ጥቃት የደረሰባቸው ሰዎች አጫጭር ግለ ታሪኮች የተካተቱበት በነጻ የሚታደለው ከለላ የተሰኘው መምሪያ ይፋ ከሆነ አንድ ወር ሆነው። የዚህ መምሪያ አዘጋጅ ሰላም ሙሴ መምሪያውን ማዘጋጀት ከጀመረችበት ጊዜ አንስቶ በመልእክት ሳጥኗ በኩል ይደርሷት ከነበሩትና አሁን ከለላ ላይ ከተካተቱት ታሪኮች አንዱን እንዲህ ታነባለች።
ምን አይነት ልጅ እንደነበርኩ ላስነብበት ፈልጋለሁ። በጣም ጎበዝ፣ አንባቢ፣ ባለብዙ ጓደኛ፣ ታዋቂና በቤተሰብና በመምህራን የተወደድኩ ነበርኩ። ነገር ግን ያነበብኩት ሁሉ በዚያ እድሜ ስለ ወሲባዊ ግንኙነት፣ ስለ ጥቃትና ስለ ሰውነት በደንብ አላሳወቀኝም። የማውቀው ብቸኛ ነገር ወሲብና ተያያዥ ነገሮች ሁሉ ነውር መሆናቸውን ነው። እኔ ደግሞ ጥሩ ልጅ ከጥሩ ቤተሰብ ነኝ። ስለዚህ ይሄ በ20 ዓመት የሚበልጠኝ ሰው ልክ እንዳሻንጉሊት በሰውነቴ እንዲጫወትና እሱን በተለያየ መንገድ እንዳረካው ሊያስገድደኝ እንደቻለ ይህ ከ7ኛ ክፍል እስከ 11ኛ ክፍል ድረስ ቀጠለ። እድሜ እንዲ ማለፍ የምችልበት ጊዜ እንኳን ያደረግነውን ነገር በሙሉ ለሰው ተናግሮ በሰው ዘንድ እንደሚያሳጣኝ በመንገድ ያስፈራራኝ ነበር። የጎረቤት ልጅና የወንድም እህቶች የጓደኛ ነበረ። በዚያ ላይ በሰፈር ታዋቂና ተወዳጅ ነበር። ማንም ቤት በማይውልበት ጊዜ ሰፊ ጊዜ እየወሰደ እንደፈቀደ ያደርገኝ ነበር። ግራ ተጋብቼና ረፍረት ይዞኝ ስለነበር ለማንም አልተናገርኩም።
ይህ ጽሁፍ ለሰላም ሙሴ ከለላ ለልጆች ከ2 ዓመታት በፊት የሃሽታግ ሚቱ ወይንም ሃሽታግ እኔም የተሰኘው እንቅስቃሴ በተጀመረበት ወቅት ላይ ጥቃት አድራሾች ከሩቅ እንደማይመጡ በመገንዘብ እንደተጀመረ የምትገልጸው ሰላም የከለላን ዓላማ እንዲህ ታስረዳለች።
ከለላ ለልጆች ጋይድቡክ ወይንም መምሪያ አላት። ወላጆች፣ ለመምህራን፣ ለአሳዳጊዎች፣ ለህጻናት የወሲብ ጥቃት እነሱም ስለመጠበቅና ችግሮች ሲፈጠሩ ደግሞ እንዴት አድርገን ነው መንከባከብ የምንችለው ወይም ማገዝ የምንችለው የሚሉትን ነገሮች የሚዳስስ ትንሽ መምሪያ ናት። ከለላ ለልጆች ምን የከለላ የመጀመሪያ ስራ ናት።
ሰላም ሙሴ ህጻናትን ለጥቃት የሚያጋልጠው ዋነኛው ችግር ለህጻናቱ ቅርብ የሆኑ አካላት ስለ ጉዳዩ አለማወቃቸው እንዲሁም ህጻናቱ እራሳቸውን የሚገልጹበት መንገድ አለመኖሩ መሆኑን በመጠቆም ከለላ ለልጆች ይህንን ሁሉ ያካትታል ትላለች።
ዋናው ችግር ወላጆች ለነዚህ ነገሮች አለማወቃቸው ነው። ስለዚህ አሁን ወላጆች ይህን መምሪያ ተጠቅመው ማወቅ ከቻሉ የመጀመሪያው ስቴት ልጆች ያሏቸው ወላጆች ወይ አሳዳጆች ወይ መምህራን ስለዚህ ነገር ያስተምሯቸዋል። ስለዚህ እነዚህ ልጆች ልክ አንድ ሰው ያንን ሊያደርግባቸው ቢሞክር ያ ቋንቋው ተፈጥሯል። ሄደው ሊናገሩ የሚችሉበት እንደዚህ ሆንኩ ሊሉ የሚችሉበት ትክክል እንዳልሆነ የሚያውቁበት እውቀትም ተፈጥሯል። ስለዚህ አንዲት ነገር ልትፈጠር ቢሞክር ሄደው ለሚያምኑት ሰው እንደዚህ እንደዚህ ሆነ ብለው መናገር ይችላሉ ማለት ነው። በሆነ አጋጣሚ ደግሞ ልጆች እንደዛ ነገር ተፈጥሮባቸው ከሆነ ደግሞ ወላጆች እነዚህ ምልክቶች አይተው እርዳታ ወዲያው መፈለግ ይችላሉ። አንዴ ጥቃቱ ከደረሰ በኋላ ተዳፍኖ የሚቀረው ነገር ይቀራል ማለት ነው። ለልጆቹ ትክክለኛ ጥበቃና እንክብካቤ ይደረግላቸዋል። ወደፊት ከአመታት በኋላ ተመልሶ ሊመጣው የሚችለው በባህሪ ላይ የተለያዩ ስሜቶች ላይ ምናምን ሊያመጣ የሚችለውን ችግር በዛ መቅረፍ ይቻላል ማለት ነው።
ሰላም፣ አንዳንዶች የህፃናት ጥቃት በቅርብ ቤተሰብ እንደሚፈጠር መስማታቸውና መገለጹ የቤተሰብ መሰረትና ስርዓትን ለመናድ ያለም አድርገው እንደሚያነሱት አንስታ ጤናማ ቤተሰብ ውስጥ ጥቃት አለመኖሩን ትገልጻለች።
ሁለት ልጆች ጓደኛሞች ከዛ በፊት የነገሩኝ ታሪክ ነበረ። ምን ሼር አደረግ እሱን ፖስት ተከትሎ ብዙ ሰው ሼር አደረገው እና ብዙ ሴቶች መሴጅ ጻፉልኝ ፌስቡክ ላይ እኔም እንደዚህ ሆኛለሁ ወይም አሁንም አላወራው ምናምን የሚሉ ብቻ ብዙ አይነት መሴጆች ብዙ ሴቶች በኩል ደረሱኝ እና ሁሉም ኮመን ነገር የነበራቸው በቅርብ ሰው ነው እንደዛ የደረሰባቸው። ሁሉም ቤተሰቦቻቸው አያውቁም እንደዚህ እየተደረገ እንደነበረ፣ ግን ቤተሰቦቻቸው እነዚህ ምልክቶች ስለማያውቁ ያው ፎርስ ያደርጓቸዋል። ይህንን ትልቅ ተግዳሮት ለመስበርና የተሻለ ሶሉሽን ለማምጣት ምን እናድርግ የሚለውን ሀሳብ በሁለት አመት በፊት ላይ ይሄኛውን ጋይድ ቡክ የሚሉን ሀሳቡን አመጣሁኝ እና ቲም መፍጠር ጀመርኩኝ ማለት ነው። ሁለት አመት በፊት ምንድን ነው እነዚህ ነገሮች ይፈጠራሉ። አሁን ኮሮና ስለመጣ አይደለም ወይ የጨመረ ስለሆነ አይደለም ምን አይደለም፣ የታመቀ ነገር አለ ማናወራው፣ ግን ሁሌ እየተፈጠረ ያለ ነገር እንዳለን ነው። እስካላወራ ነው ድረስ ግልጽ ግልጹን ካልተናገርን ድረስ ችግሩን ችግር ነው ብለን ስላልጠራ ነው ድረስ እና ችግር አምጪው ማን እንደሆነ ስላልተናገር ነው ድረስ መቼም ዘወት ይማመጣል። አሁን ያለው ስርዓት አይነት ዋጋ የሚያስከፍለን ደረጃ ምንደርስ ከሆነ ሲስተሙ ለማን ነው ታዲያ ጥሩነቱ? ሲስተሙ የሚበድላቸው ስርዓቱ የሚበድላቸው ሰዎች ካሉ ለማን ነው ታዲያ ያንን ስርዓት ማስቀጠል የምንፈልገው? ስለዚህ ልምድንል አንችልም። ስርዓቱን ደግሞ እንዳናናጋብለን ዝም የምንል ከሆነ ደግሞ ይህ ችግር እየቀጠለ ነው የሚሄደው። ስለዚህ ይህንን ውደት የሆነ ቦታ ላይ መስበር መቻል አለብን፣ መናገር መቻል አለብን።
ከለላ ለልጆች መምሪያ ወደ 50 ገጽ የሚጠጋ ጽሁፍ ሲሆን ከአማርኛ ቋንቋ ውጪ በኦሮምኛና ትግረኛ ዝግጅቱ የተገባደደ ሲሆን በሶማሌኛና በአፋረኛም በቅርብ ቀን መተርጎም እንደሚጀምር ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።